ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል።
እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሚያዝያ 1 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ሚያዝያ 1 ቀን 493 ቀናት አለፋቸው።
ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል።
መግለጫ ቢበዛ ቢቆለል ቢከመር የቃላት ድርቶ ቢጻፍ ቢሞነጨር ወሬው ነፍስ ዘርቶ ካልታየ በተግባር እንደ ግንቦት ሰባት ታልጋ ታይቶ ተመግር ከተማ ተቀምጦ በህልም ዘመቻ ባታሞ ማስጨፈር ተሆነ ጉዳዩ አስመስሎ ማደር ሆድ ከበለጠማ ከውድና ታገር የምን መመራረጥ ሲያውቁ መፎጋገር ባንዳው ላይ ለወጥ ከህዝብ ላይ ሰምር ጽንፈኛው ላይ ነጻ ምን ፊደል ቢቆጥር መፍትሄው አንድ ነው ሁላችን እናምር ድርሳን ሳይከተብ ሳትበተን አገር እንዳባቶቻችን ጀግንነት እንጀምር ጥለንም እንውደቅ በእያንዳንዱ ሰፈር ባንዳው ሁሉ ይራድ ይሽተተውና አረር። ከአድማጮች የሚደርሱንን የተለያዩ መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍላን ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ከወለጋና እንዲሁም ከተለያዩ የደቡብ ምዕራብ ኢትዮጵያ ክፍለ ሀገሮች ለህይወታቸው የሰጉ በሺዎች የሚቆጠሩ የአማራ ተወላጆች በስደት ላይ ናቸው። በስልጣን ላይ ባሉት የኦዴፓ ብልጽግና ባለስልጣኖች ትብብር አሸባሪ ታጣቂዎች በርሻ ስራ የሚተዳደር በርካታ ንጹሃን ዜጎችን በየቦታው እንደከብት አርደው መጣላቸውን በተደጋጋሚ የተዘገበ ሲሆን የአሸባሪዎቹን ጥቃት በመፍራት ከቤት ንብረታቸው እየተፈናቀሉ ወደ ሌሎች ቦታዎች የሚሰደዱ ዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ መጥቷል። በርካታዎቹ ወደ ቤንሻንጉል ጉሙዝና ወደ አማራው አካባቢዎች የገቡ መሆናቸውንም በያሉበት ለዜና ተቋሞች ገልጿል። በርከት ያሉ በምዕራብ ጎጃም ቡሬና ባህር ዳር በደቡብ ወሎ ሐይቅና ደሴ በሰሜን ወሎ ደግሞ ወልዲያ ሐራና ቆቦ ከተሞች መግባታቸውም ታውቋል። በየቤተክርስቲያኑና በየመስጊዶቹ እንዲሁም አላንዳች መጠለያ በሜዳ ላይ ተበትነው የሚገኙ ተፈናቃዮች በከፍተኛ ችግር ረሃብ ኑሯቸውን እየገፉ ሲሆን በአካባቢው ካሉ ዜጎች በመጽዋት መልክ ከመደረሳቸው እርዳታ በስተቀር ከክልል ወይም ከፌደራል ባለስልጣኖች ምንም አይነት ትብብር ያልተደረገላቸው መሆናቸውም ተናግረዋል። ብዙዎቹም ከ40 አመትና ከዛ በላይ ለሆነ ጊዜ ቤተሰብ መስርተውና ንብረት አፍርተው ከሚኖሩበት አካባቢ አማሮች ናቹና ውጡ የሚል ግፊት ከኦነግና ከአገዛዙ ባለስልጣኖች ሲደርስባቸው የቆዩ መሆናቸውንም ገልጸዋል። የዓለም አቀፉ የስደት ድርጅት በሀገር ውስጥ ተፈናቃይ ለሆነና ከስደት ለሚመለሱ ኢትዮጵያውያን 111 ሚሊዮን ዶላር እንደሚያስፈልገው ባወጣው መግለጫ አስታውቋል። ባለፉት 8 ወራት በመካከለኛው ምስራቅ ከሚገኙ አረብ ሀገሮች ወደ ኢትዮጵያ የተመለሱ ስደተኞች ቁጥር ከ63000 በላይ መሆኑን ጠቅሶ በአገስት ደግሞ ከ2 ሚሊዮን በላይ የሆኑ ዜጎች በተለያዩ ምክንያቶች ከሚኖሩበት ቀይ የተፈናቀሉ መሆናቸውን ገልጿል። ከዚህ በተረፈ ከተለያዩ ሀገሮች የመጡ ወደ 800000 የሚደርሱ ዜጎች በኢትዮጵያ መጠለያ ተሰጥቷቸው ይገኛሉ። በአገዛዙ ትብብር በአሸባሪ ኦሮሞ ዘረኞች ተፈናቅለው በተለያዩ ቦታዎች ተጥለው የሚገኙ የአማራ ተወላጆች በዓለም አቀፉ ስደት ድርጅት ስሌት ውስጥ መካተታቸውን አለመካተታቸው አልተገለጸም። በቤንሻንጉል ጉሙዝ የሚገኙ የተለያዩ አካባቢዎች አሁንም በከፍተኛው ጥረት ውስጥ ናቸው። አሸባሪዎቹ በሰላማዊ ዜጎች ላይ የሚያደርሱትን ያልተቋረጠ ግድያ ምክንያት በቤንሻንጉል ጉሙዝ በግንቦት የታቀደው ምርጫ ተብዬው ሊካሄድ የማይችል መሆኑን ግልጽ ቢሆንም በመተከል ዞን ወንበራ ወረዳ ለክልል ምክር ቤት ድርጅቱን ወክሎ ተወዳዳሪ ሆኖ የቀረበው የአብን አባል በሪሁን አስፈራው የተገደለ መሆኑን ድርጅቱ ባወጣው መግለጫ ጠቅሶ ግለሰቡ ከቻግኒ ወደ በለስ በጉዞ ላይ እያለ በጸጥታ ኃይሎች በገደሉ ግድያው የፖለቲካ ይዘት እንዳለው ያረጋግጣል ብለዋል። በቤንሻንጉል ወለጋና በሌሎችም ቦታዎች በአሸባሪዎች ግድያ ምክንያት ከፍተኛ የህዝብ መፈናቀል እየተካሄደ ባለበት ሁኔታ ምርጫ ተብዬውን እናካሄዳለን በሚል ያገዛዙ ባለስልጣኖች እየተተረተሩ ናቸው። አብንም በመርጫ የሚሳተፈው አገዛዙ ሊያጅ በመሆኑ ባሸባሪዎች ለተገደለው አባላቸው ሞት ከተጠያቂነት አያመልጥም። የሱዳን ጦር ኢትዮጵያን ነጥቆ የያዘውን አልፋሽጋ የተባለው ለም የርሻ ቦታ ለሁለት ተከፍሎ ኢትዮጵያና ሱዳን ድርሻቸውን እንዲወስዱ ከተባበሩት የአረብ ኤምሬት የቀረበውን የእርቅ ሐሳብ ሱዳን የማትቀበል መሆኗ ተገልጻለች። ሱዳን ትሪቡን የተባለው ጋዜጣ ሐሙስ መጋቢት 30 ቀን ባወጣው እትሙ የተባበሩት አረብ ኤምሬት ሐሳብ ተቀባይነት እንደሌለው አንድ የሱዳን ብሔራዊ ምክር ቤት አባል መግለጹን ጠቅሶ የአረብ ኤምሬት የኛን መሬት ለሌሎች ልትስጥ ተነስተታለች ብሏል። ግለሰቡ መሬቱን ቀድሞም ቢሆን በሱዳን እጅ የነበረ ነው ካለ በኋላ መሬታችንን ለኢትዮጵያ የሰጠው የቀድሞ ፕሬዝዳንት በሽር ነው ብሏል። የግለሰቡ ንግግር የሱዳን መንግስት አቋም መሆኑን አለመሆኑ ባይታወቅም የሱዳን ወታደራዊ ተቋም መሪ አልቡርሃን በተመሳሳይ መልክ መሬታችንን ለኢትዮጵያ ያስረከበው በሽር ነው ሲል በተደጋጋሚ መደመሩ ይታወቃል። አገዛዙ በዚህ ላይ የሰጠው መግለጫ የለም። በተያያዘ ዜና የአባይ ግድብን አስመልክቶ የሱዳን የውጭ ጉዳይ ሚኒስቴር ችግሩን በፖለቲካ ከመፍታት በስተቀር ወታደራዊ አማራጮች ሊኖሩ እንደማይችሉ ገልጻለች። ቀደም ሲል የሱዳን የውሃ ሚኒስቴር ጉዳዩን ወደ ተባበሩት መንግስታት የጸጥታ ምክር ቤት እንወስዷለን በማለት መናገሩ የሚታወስ ሲሆን የውጭ ጉዳይ ሚኒስቴሯ ለጋዜጠኞች በሰጠችው ማብራሪያ ወደ ጸጥታ ምክር ቤት ከመሄዳችን በፊት ጎረቤታችን የሆነውን የአፍሪካ ሀገሮች ትኩረት እንዲሰጡት እናደርጋለን የሚል ሐሳብ አስተጋብታለች። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ያማራው ደም በግሬደር ሬሳውን ሰብስቦ ገብቶ ሲያለብሱ ታጣ። አራየንም በሉ አልተማሩ ነበር። በአማራነታቸው አዛውን ሕፃና እቤት ውስጥ ታጎሮ ሲቃጠሉ አራየንም በሉ አልተማሩም ነበር። ብሔር አልባ ሕፃን የእናቱ ሆድ ተቀዶ ከዛፍ ላይ ተሰንቶ በጥብቱ ተጋምዶ አፈር ገብቶ አራሪው አራሹ ገበሬ አካሉን በታትሮ ሲጥሉት ላውሬ አላየንም በሉ እኮ ያማራው ደምዋ ያማራው ደምዋ ቀላል ሰው ነኝ ብሎ እንጂ በኢትዮጵያ ሀገሩ አማራም የሚኖረው ከውልደቱ የዘር ምርጫ ሰጥቶ የጠየቀው ማን እግዚኦ ደሙ እንደ ቀለም እንደዋ ተቆጥሮ ጧት ማታ የሚታረድ እንደ አውጋ መስሎሩ አቤት ብቃችን ታሪክ ራሱን ደግሞ ናዚ ባይሁዶች ላይ ግፍ እንደፈጸመው ዛሬ በኢትዮጵያ ምድር ሆኖ መውነታውቺ አማራው ደግሞ መልካም አንበራ የወያኔ ተስካር ግፉን በመዘርዘር ሳንኖር ሳናል በእንዶቦ ባለ ተራሬታችን ይደርደር እኮ በእኛ ላይ ተንጋለው ተነስቶም ደሞች ያለ ርኅራኄ በባለ ጊዜዎች እንጋጥንነች እንዴ አንዱ ሰይጣን ድንጥ የተተካው ሰይጣን ሁሉንም እንዳሻሩ አጤን እንደጣል ኦቦ ባለተራ ሁሉም ነገር ከኛ በሚል ፍልስፍና እየተለገፈ በግብር አበሮቹ በነብልጽግና ይቀልብን ጀመር ሞት ሰፍሮ በቁና ኤዲያ ለኝ ወዲያ መስማት ተቀቀጠን ማየት ዘገነን አመመ ደከመ በሶብናል በቃ አማራው ተገሎ ሲጣል እንደቃ ዛሬ አማራው ደም ምድሯን ያጨቀየው ዛሬ አማራው ደም ሰማይ ያጠቆረው ዛሬ በአማራነቱ ሰውይ ክብራቱ ጅምላ የተቀበረው ይፋረዳል ደሙ ፍጹም አይቀሬ ነው እኮ ቦቦ ባለተራ ቀኑ ቢጨልምም ይዋል ይደር እንጂ ቀኑ ከተቁቶ ማስጠየቁ አይቀርም አመመ ተከመ ተከተተን በቃ በዘመሩ ተመርጦ አማራው ጆድቅ እንደ ቁሻሻ ታጣ። አዎ በዘመነ ናዚ በመጮት ለመኖ በወገናቸው ደም ህይወት የቆመሩ በክደት የተወሉ አይሁዶች ነበሩ። የናዚ መለዮ ባናታቸው ደፍተው ከተማ ያዘሱ በየካምፑ ገብተው ተገንታፖች ጋራ ማድ ቆረሱ ይዋሉ ያደሩ በጥይት አስመጡ በጅምላ አስቀበሩ አገልጋይ ዘመኖች ይሁዶች ነበሩ። ከኛ የሰውን ባዙ መንጋ ነፍስ በላ በዘሩ ተነክቶ አማራው ሲበላ ገዳይ መርቆ ካባ ያለበሰ ማን አለ እንደ ባዕዴን አማራ ጠቅጥቆ ጀንታዊነቱን ጥሎ ያረከ ሰው እንዴት ካራጁ ለማድ ይቀርባል ይበላል ይጠጣል አብሮ ውሎ ያድራል የወገኑን ህይወት ለክብሩ ይሸጣል። እሪያ አሮዲያልኝ ወዲያ መስማት ተቀርቀረጠን ማየት ዘገነነ አመመን ደከመን በዝቶብናል በቃ አማራው ተገድሎ ሲጣል እንደቀቀ በኢትዮጵያነቱ ጠንክሮ የቆመ ከማንም ዘር ቢሆን የተለቀመ በጥይት ይመታል ህይወቱ ይሰጣል ካፈሩን ቆይ ቀረጠ መስማት ተቀጠጠን ማየት ዘገነነ አመመን ደከመን በዝቶብናል በቃ አማራው ተገድሎ ሲጣል እንደቀቀ የጓደኛዬ ጎረቤቱ የናጃባ
አድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ሬዲዮ ስርጭት የዘወትር አርብ የደብዳቤዎች መርሃ ግብር። በዛሬው ደብዳቤ የሀገራችን የኢትዮጵያን ባመፋረጃው ለጨቋኞች ለዘረኞች ለዘራፊዎች በአጠቃላይ ለግፋኞች ንፍሮዋ ሆኖ አቃጥሎ አንፍሮ የሚፈጀው መቼ ነው? ሰፊው የኢትዮጵያ ህዝብ የሀገሩ ባለቤትነትን ባለመብትነትን የሚቀዳጀው ዘመኑ መቼ ነው? የኢህአፓ ሀቀኝነት በአዋጅ የሚናኘው መቼ ነው? መቼ ነው የሚራበው አንጀቶች የሚጠግቡት? በረሃብ የሚያነቡ አይኖች እንባቸው የሚጠረግበት ዘረኝነት ከነሱን ቆፉ የሚነቀልበት ኢትዮጵያዊነት ከጽንፍ እስከ ጽንፍ የሚገነንበት ለሀገር መናገር መጻፍ መታገልና መሰዋት የሚያኮራበት ነፍሰ ገዳዮች ደም አፍሳሾች ፍርዳቸውን የሚያገኙበት እያልኩ ደጋግሜ ጠይቃለሁ። መቼ ነው የነ ጸገየ ወይን ደብተራው የናበበ አይነኩሉ የናበራሽ የነመምህር እንደ ፍራቸው አግማፌ የስንቱና ስንቱ የታደኑ መዳረሻቸው የጠፉ ስቃይ መከራቸው ግፈኞችን የሚፈረደው መቼ ነው? ከደንብ ዶሎ ታፍነው የጠፉት ተማሪዎችን ባና ፈቆቃ ግፈኞችን መፋጃው ጊዜ መቼ ነው ይያልኩ እጠይቃለሁ። በኢትዮጵያ የፖለቲካ እንቅስቃሴ በዚያ ድቅድቅ ጀለማ ዘመን መሬት ላራሹ ደሃይማ ሰብአዊና ዲሞክራሲያዊ መብቶች ይከበሩ በሚሉ መፈክሮች ዙሪያ ለተካሄደው የኢትዮጵያ ተማሪዎች እንቅስቃሴ ክብርና ሞገስ የሚቸረው መቼ ነው? ይህ ዘመን ቅርብ ይሆን ሩቅ እያልኩ እብከነከናለሁ። ሐሰት የሚሻርበት ሐቅ የሚሾምበትን ዘመን እየናፈቅን ባጀን ሲዞሩ በመኖር ጽድቅ ሲመኙ በመኖር ወርቅ አይገኝምና ሁሉም ሰው ራሱ ለሀገር አንድነት በተጨባጭ ምን አበረከትኩ እየፈሰሰ ያለውን የወገኔን ደም ለማስቆም የቱን ያህል ተጉሻለሁ የሚሉ ጥያቄዎችን እያነሱ ከዚች እለት አንስቼ ምን ላድርግ በሚል በቁጭት ልንነሳ ግዴታ አለብን። ለኢትዮጵያ በጮሁ ለዲሞክራሲ በጮሁ በ1997 ዓመተ ምህረት የተገደሉት ወጣቶችን ደስታና ሲቃ በተቀላቀለ እንባ የምናፈስላቸውና የምንዘክራቸው መቼ ነው? አሳፋ ማሩን ተስፋዬ ታደሰን ሽብሬን ወዘተ የምናነሳቸው ከሁሉም በላይ ታላቁ የህክምና ባለሙያ የነበሩት ሐኪም አስራት ወልደየስን መቼ ነው ተገቢውን ክብር የምንሰጣቸው? የወያኔን ጫማ ይልሱ የነበሩት ሁሌም በውጭ ኃይሎች በተለይ የአሜሪካ ጉዳይ አስፈጻሚ የሆኑት በየጊዜው ጽያሜ የሚቀያየሩት ኢዜማ ብለው የዘረኛው አገዛዝ የጫማ መጥረጊያ የሆኑት ካረመኔው መለስ የልምምጥ ደብዳቤ ጽፈው የነበሩትን አሁንም የዘረኛው ኮሎኔልን ጫማ ልሰው የታሪካዊው ኢሃፓን ስም ተጠቅመው እንዳበደው ሻምቅበዘበዙት በአጠቃላይ አገር ስትገደል ህዝብ ሲታረድ ባድርባይነታቸው የዞን ጆሮ ይስጣን ብለው ጭፍን አድርባይነታቸውን ያስቀደሙት የሚወገዙትና ለኢትዮጵያ ፍርድ የሚቀርቡበት ጊዜ መቼ ይሆን ብዬ ጠይቃለሁ። ወያኔ ላይመለስ አፈር ትቢያ ሆኗል። ግን ያለንበት ሁኔታ ከጅብ ጅማት የተሰራ ክራር ድምጹ እንብላው እንፍጀው እንግደለው የሚል ነውና በወለጋ ወገኖች የደንፈሰሰ ባጣየና በካራቆሬ ህዝብ ተገደለ መከራችን ባስከፊ ሁኔታ ባገዛዙ አመራር ሰጪነት ተካሮ እየተካሄደ ይገኛል። ያጣየ ወረራ የተካሄደው በአውቶቡስ ተጭኖ በገቡ ያገዛዙን የጦር የደንብ ልብስ በለበሱ ዘመናዊ የጦር መሳሪያ በታጠቁ መሆኑ የግድያ ወድራጊዎች ሌሎች ሳይሆኑ ኦሮምኛ ተናጋሪ ያገዛዙ የጦር አባላት መሆናቸውን ከሚሰራጩ መረጃዎች አይቻለሁ። እየተደረገ ያለው አገዛዙና ግብረበላዎቹ እየገደሉን ሙሾ ያወርዱልናል ያዘን መግለጫ ይያሉ ያላግጡብናል ያማራው ገዢዎች ከመግለጫዎችና ከለብለብ መግለጫዎች ባለፈ ያማራን ግድያና መፈናቀል ያባተ ክርስቲያናትን መቃጠል ያስቆማሉ ብሎ ማሰብ በቁም መቃጀት ነውና እየተደራጀን ወገኖቻችንን እንታደግ። የዘረኛ አገዛዝ አገራችንን በሁለት ስለታም ሰይፍ እየገዘገዘ መሆኑን ልብ እንበል። አገዛዙ ባንድ በኩል ምርጫ ያያለ ይማዘዛል በሌላ በኩል ደግሞ ጭፍጨፋ እያካሄደ ነው። የናው ቀን አገዛዙን ከነገትን ትሉ ከነዘረኝነቱና መንጫው ከነ ቶፋ አንጃዎችና ባንዳዎች ጥራር ገለማሰገድ ተደጋግሞ እንደሚባለው የተደራጀን የሀገራችን አንድነትን እናስከብር የሚፈሰው ደማችንን እንታደግ። እንዲህ እየተደራጀን ስንታገል ሀገራችን ኢትዮጵያን በጃችን የማስገባቱ ግብ ወለል ብሎ ይታየናል። የተደራጀን ስንታገል የኢሃፓ ሀቅ ፍንተው ቦግ ብሎ ይታየናልና ቀለን ጨርቀን ሳንል ዛሬ የተደራጀን እንታገልና ዘረኞችን ባንዳዎችን አንጃዎችን በአጠቃላይ አድርባዮችን ጠራርገን እናስወግድ። የተደራጀን የዘር ማጽዳት ጭፍጨፋውን እንግታውና የዚህን ወንጀል አስፈጻሚዎችን ለህዝባዊ ፍርድ አሳልፈን እንስጥ። ፈተየ የሚበየነው ዛሬ እንዲሆን እየተደራጀን እንታገል። ያኔ አገራችንን እንወርሳለን። ያኔ ያባቶቻችንን ክብር እናስጠብቃለን። ያኔ በአገራችን የሚፈነጨው ሻቢያን እንጠራርጋለን። እየተደራጀን እንታገል የትግራይ ምድር የወንበዴ ወያኔዎች ዋሻ ከመሆን ነጻ እናወጣለን። ተደራጅተን እንታገል የአህዮች ሸንጎ የሆነው ፓርላማን የህዝብ ድምጽ መደመጫና ለህዝብ ድምጽ የሚገዛ እናደርጋለን። ተደራጅተን ስንታገል ፍትህ ይበየናል ሀቅ ያቸንፋል። ያለን ብቸኛ አማራጭ እየተደራጀን መታገል ብቻ ነውና ዛሬውኑ እንደራጅና የኢትዮጵያን ጠላቶች እንፋለም ሲሉ መልእክታቸውን ያደረሱን ታዬ ቶላ ከጎላ ሚካኤል አዲስ አበባ ናቸው።
ለፍኖተ ዲሞክራሲ ሀፓ ሬዲዮ አዘጋጆች አቅራቢዎችና መላው ቤተሰብ ለባዊ ሰላምታዬን አቀርባለሁ። ቀድሞ ሀገራችን እንደመታወቂያ ተለጥፎላት የነበረው ረሃብ ከደረቁ ጡቶች የሚጠቡ ህፃናት መስሎች ከእናቶቻቸው አስከሬኖች የሚጠቡ ህፃናት እናት አንዱ ሞቶባት አንዱ ያጣጣረባት አይኖቿን ባቸግሯቸው ክው ያሉባት ወዘተ የሀገራችን መጠሪያዎች ነበሩ። ዛሬ ግን ተቀየረ። ጭካኔ መገለጫችን እየሆነ መጥቷል። ህፃናት በስለት ታርደው ተበለቱ። ነፍሰ ጡሮች ማህፀናቸው በስለት እየተዘረገፈ እየጮሁ መሞታቸው ገበሬዎች ጎጆቻቸው ውስጥ እንዳሉ በእሳት እንደጧፍ እየነደዱ አለቁ። በማንነት በአማራነት በአገውነት በሽናሻነት በተዋህዶ ክርስትና ማኝነት ንጹሃኖች እየታረዱ የሰራ ካለቶቻቸው እየተቆራረጡ ተገደሉ። ተሰቅለውም ተገደሉ። አስከሬኖች በገመድ ታስረው ተጎተቱ። ነዳጅ ተርከፍክቦባቸው ሰዎች እየጮሁ ነደዱ። ንብረቶች በእሳት ጋዩ። የጅምላ መቃብሮቻችን የልማታችን የብልጽግናችን ምልክቶች እየሆኑና እነዚህ መገለጫዎቻችንም ሆነዋል። ምናልባትም የርሃም ምሳሌ ሆነን ከመጠቀስ አልፈን ራም ማለት ኢትዮጵያ ማለት ተመሳሳይ እንደሆኑ መነገርም ጀምሮ እንደነበር የምናስተውስ በእሳቱ የተለብለለውን እናስተውሳለን። በ1965 ዓመተ ምህረት በወሎ ረሃብ መከሰቱ በጭምጭምታ እየተሰማ የነበረውና በዩኒቨርሲቲ ተማሪዎች በአደባባይ የተጋለጠው ረሃብ የኢትዮጵያ ህዝብን ተማሪዎችን መምህራንን ላባደሮችን አርሳደሮችን ታክሲ ሾፌሮችን ወታደሮችን ፖሊሶችን እንዲሁም ልዩ ልዩ የህብረተሰብ ክፍሎችን ተዳር እስከ ዳር በአንድነት ለማመጽ ካነሳሱ ምክንያቶች አንዱና ዋነኛው ነበር። ኢትዮጵያዊነት ትርጉሙ በዚህ ረሃብ ታየም። የወሎ ረሃብ አይነኬነኝ የለነበረውን ያጽዮን አገዛዝ ከመሰረቱ መነገለው። የዛሬ 50 ዓመት የነበርነው ወጣቶች የንጉሳዊ ስርዓት ሰው በላ ስርዓት መሆኑን አጋልጠን ጉቶው ሳይቀር ተመንግሎ እንዲወድቅ አኩሪ ተጋድሎ አድርገናል። ትግል ለህዝብ ነጻነት የሚደረግ ትግል አልጋ ባልጋ አይደለምና መከራም ደርሶብናል። ጥቂት የማይባሉ ተገድለዋል። ብዙዎች በጥይትና በዱላ ቆስለዋል። ብዙዎች ታስረው ተሰቃይተዋል። ዛሬም ድረስ በዚያ ወቅት በተለያዩ ግዚያት የተሰውትን የሚዘክራቸው የሃፋ መሆኑን ማንሳት ወዳለው። በአዲስ አበባ ዩኒቨርሲቲ ተማሪዎች ማመጻቸው እንደተሰማ በአዲስ አበባ በሚገኙ ሁለተኛ ደረጃ ትምህርት ቤቶች አመጹ ይከታተላል። የደሴ ወይዘሮ ሰን ተማሪዎች ወይም የሐረር መሳኔ ዓለም ወይም የጅማ ሚያዚያ 27 ወይም የናዝሬት ኃይለ ማርያም ማሞ ወዘተ ተማሪዎች አመጽ ከጀመሩ በአዲስ አበባ ወዲያውኑ የተማሪዎቹ አመጾች በየአቅጣጫው ይከታተሉ እንደነበር ማስታወሱ ለተነሳውበት ሐሳብ ጠቀሜታ አለው። በዚህ ዘመን በርካታ አርባ ጉጉ በደኖ አረካ አደባባይ ኢየሱስ ወዘተ እጅግ የከፉ ጭፍጨፋዎች እየተካሄዱ ከገዳዮቻችን ጋር ስብሰባ ግብዣ ያልን ጥምብ እንዳየጆፊያ ሞራዎች ሲያረጠርጡ ማየትና መስማት ያመመን ያደማን ነው። መተከል ወለጋ አጣዬ ማጀቴ ሽዋሮ ቤት አማሮ ጉራ ፈርዳ ወዘተ ሰዎች ነፍሰ ጡሮች ህፃናት ባሰቃቂ ሁኔታ እየተጨፈጨፉ ባለበት በጎንደርና በባህር ዳር ለነፍሰ ገዳዩ ኮሎኔል የድጋፍ ሰልፍ መወጣቱ ህልና ቢስነት ወይስ ሌላ ተብሎ ይገለጽ ይሆን? ካለፈው የኢትዮጵያ ወጣቶች ተጋድሎ መማር በአሁኑ ወቅት በበርማ ወይንም ማይነማር በሆንግ ኮንግ ወዘተ እየተካሄዱ ከሚገኙ የተቃውሞ ዝዋይ ድምጾች መማር ይገባናል። የህዝብ ደም ጨላጮቹ እነ አብይ እነ ሽመልስን እነ ደመቀንና የአማራ መኳንንቶችን በአደባባይ ለማውገዝ ሐሞት እንዴት አጣም ብለን እንጠይቅና ከተደረገብን አፍዛ ደንግዝ እንውጣም። የአጣየን ጭፍጨፋ ለማውገዝ በደብረ ብርሃን በደብረ ሲና በሽዋሮቢት አረዳን ቀጥቀጥ የተቃውሞ ድምጽ አለመሰማቱ ብልጽግና በሚል መተት ስለተተበተብን ነው። የህዝብን ደም የሚያፈሰው ብልጽግና ነው። የህዝብን ደም የሚያፈሱት አገር እንገነጥላለን የሚሉት ኦነጎች ናቸው። የህዝብን ደም የሚያፈሱት ኢዜማዎችም ናቸው። የህዝብን ደም የሚያፈሱት የአፋን ከደተው የወላው ያኔ ያደሩት አንጃዎችም ናቸው። የህዝብን ደም ያፈሰሱ ያሉት እንዳሸን የፈሉት ጠባብ ጽንፈኛ ቡድኖችና ድርባዎችም ናቸው። እነዚህን ለማውገዝና ጉቷቸውን ሳናስቀር ለመመንገልም እንነሳም። ነገ የእያንዳንዳችን ቤት በመከራ ከመደፈሩ አስቀድመን በደም አፍሳሾች ላይ እንነሳም። ኢትዮጵያን ለማዳንም እንነሳ በማለት ደብዳቤያቸውን ያደረሱን ታመነ በቃሉ ከሐዋሳ ናቸው።
ሰላም እና ጤና ለሁላችንም ይሁን። በኢሃፓ ላይ መዋሸት አይመችም። ኢሃፓ ተዘርዝሮ ሲጻፍ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ማለት ነው። ለነገሩ በሙሉ አጠራሩ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ወይም ባጭር አጠራሩ ኢሃፓ ቢባል በአብዛኛው ህዝባችን በሚገባ ይታወቃልና አንዳችም ችግር አይፈጥርም። ተወዳጅ የማስታወቂያ አቅራቢ ባለሙያ ውብሸት ወርቃለማው እንደሚለው ለመልካም እቃ ማስታወቂያ ያስፈልገው እንደሚለው ሁሉ ለስነ ጥሩና ለተግባረ መልካሙ ኢሃፓ ብዙ ማለትም አያስፈልግም። የዚህም ጽሑፍ አላማ ስለ ኢሃፓ ጥሩነት ለማውራት አይደለም፣ ግን ባለማወቅም ስለ ኢሃፓ ማንነት የተሳሳተ አመለካከት ለተከተሉ ሰዎች በትህትና ለማስረዳት ከመሞከር አንቆጠብም። በተቃራኒው ግን ሆን ተብሎ ስም ለማጠልሸት ለሚፈልጉ አንዳንድ መሰሪ ሰዎችም አዳማጭ ላታገኙ አትድከሙ መልእክት ለማስተላለፍና ተገቢውን ትምህርታዊ ምላሽ ለመስጠት ነው። ኢሃፓ እንደ ኢትዮጵያ አቆጣጠር በ1964 ዓመተ ምህረት ተመስርቶ በአጭር ጊዜ ውስጥ በህዝቡ ተቀባይና ተወዳጅ ሊሆን ችሏል። ተቀባይነት ያገኘው ያነገበው መፈክር ህዝባዊ በመሆኑ ነበር። ከምስረታው ጀምሮ በጠላቶች የተሰዋው ተሰውቶ በየጊዜው የከዱትን ከፍተኛ ጥፋትና ጥቃት አድርሰውበት ግን ትግሉ ከተጀመረ ዘመን ጀምሮ እስከዛሬ ለ48 ዓመታት በጽናት ቃል ኪዳኑን ጠብቆ ወደፊት እየገፋ ይገኛል። ድርጅቱ የመጣበት መንገድ ግን አልጋ ባልጋ እንዳልሆነ ህዝቡ ያውቀዋል። በፋሽስቱ ደርግ ለ17 የሲኦል ዘመናት ከግማሽ ሚሊዮን የሚበልጥ አባላቶችና ደጋፊዎችን ጀብሯል። ግን ሳይጠፋ አለና ብሎ ትግሉን አስቀጥሏል። አንዳንድ ሰዎችና ድሮ አባል ነበርን የሚሉትም ኢሃፓን የሚረዱበት መንገድ እርማት የሚያስፈልገው ነው። ብዙዎቹ በኢሃፓና በኢሃፓ ደጋፊዎች መካከል አንዳንድ ሰዎችና ድሮ አባል ነበርን የሚሉትን ኢሃፓን የሚረዱበት መንገድ እርማት የሚያስፈልገው ነው። ብዙዎቹ በኢሃፓና በኢሃፓ ደጋፊዎች መካከል ያለውን ልዩነት አሁንም ባለማወቅ ወይም እያወቁ ሊያደናግሩ በመፈለግ ሲያምታቱ ይታያሉና እንዲስተካከሉ እርማት ሊሰጣቸው ይገባል። ኢሃፓ እንደ ፓርቲነቱ የራሱን የሆነ የጠራ የፖለቲካ ፕሮግራምና የመተዳደሪያ ደንቦች አሉት። የፖለቲካ ፕሮግራሙ ድርጅቱ ለኢትዮጵያ አገርና ሕዝብ ጥቅም የሚያስጠብቅ የኢኮኖሚ፣ የፖለቲካና የማህበራዊ አቋሙን ያሰፈረበት ሰነድ ነው። የመተዳደሪያ ደንቡ ደግሞ የድርጅቱ አባላት የሚመሩበት ማለትም የአባላት መብትና ግዴታ ምን እንደሆነ፣ ድርጅቱ ስራዎቹን እንዴት እንደሚያንቀሳቅስና የተለያዩ ኮሚቴዎች አወቃቀርና አሰራርን የሚያብራራ ሰነድ ነው። ፓርቲው አገራዊና ህዝባዊ ስራዎችን ለማካሄድ የግድ ወደ ህዝቡ ሰርጎ መግባት አለበት። ይህን ለማስተካከል ደግሞ በርካታ የድጋፍ ኮሚቴዎችን ማዋቀር የግድ ይለዋል። በመሆኑም ነው የወጣት፣ የሴቶች፣ የመምህራን፣ የላባደሩ፣ የገበሬው እንዲሁም የወታደሩ ስንፍያ አደራጀ መሬታን ቀጥቅጥ ስራዎችን ያከናወነው። እያንዳንዱ ክንፍ ለሀገሩ ክብርና ለወገኑ ያካሄደው የዲሞክራሲ፣ የመብትና የሰላም ትግል በኢትዮጵያ ታሪክ ውስጥ ልዩ ክብርና ስፍራ የሚሰጠው የደነበ ታሪክ አለው። ከላይ በተጠቀሱት ክንፎች ውስጥ የኢሃፓ አባላት አመራር እየሰጡ ትግላቸውን እንዳፋፋሙ የሚደበቅ አይደለም። እዚህ ላይ ልብ ማለት የሚገባን ሀቅ አለ። በየክንፉ ከፍተኛ ትግል ያከናወኑ የነበሩት ግን የኢሃፓ አባል ነበሩ ማለት አይደለም። የድርጅቱ አባል ባይሆኑም በደጋፊነት የከፈሉት ዋጋ ግን እንደ ማንኛውም አባል የተከፈለ ጀግንነት ነበር። እያደር ደግሞ ከነዚህ ጀግና ታጋዮች መካከል በርካታዎቹ የተሰጣቸውን መስፈርቶች በማሟላት ወደ ኢሃፓ አባልነት አድገዋል። የኢሃፓ አባል ለመሆን የሚያስችለው መስፈርቶች ምንድናቸው? ተገቢና በሚገባ መመለስ የሚገባው ጥያቄ ነው። ማንኛውም የድርጅቱን ፕሮግራም ህግ ፓርቲና ውስጠ ደንብ የተቀበለ ወይም የተቀበለች እድሜው ከ18 ዓመት በታች ያልሆነ ከህግ ፓርቲውና ውስጠ ደንቡ የተካተቱትንም ወይም ተያይዘው የሚገለጹትን መመዘኛዎችንም የሚያሟላ የምታሟላ ግለሰብ የድርጅቱ አባል ሊሆን ወይም ልትሆን ይችላል ትችላለች ሲል ድርጅቱ ቁልጭ ባለመልኩ መስፈርቶቹን አስቀምጧል። የቁልፍ የሆነ የአባልነት መስፈርቱ ነው። እድሜያቸው ከ18 ዓመት በታች የሆኑ የፓርቲው አባል አይሆኑም። ግን ትግሉን እውቀታቸውንና ጉልበታቸው በፈቀደው መንገድ በማካሄድ የዜግነት ግዴታቸውን ሊወጡ ይችላሉ። አልፎ አልፎ በ16 ዓመቴ ኢሃፓን ተቀላቀልኩ እያሉ የሚናገሩ እንዳሉ ብናስተውልም አባባሉ ግን መታረም እንዳለበት ሳይነገር ማለት ተገቢ አይደለም። የመሰረታዊና ሌሎችን መስፈርቶች ካሟሉ ቀጥሎ የተፈጠረውን ቃለ መሐላ ይፈጽማል። እኔ ዳሽ በፈቃዴና በእምነቴ የኢሃፓን ፕሮግራም ህገ ፓርቲውንና ውስጠ ደንቡን ተቀብዬና ለማክበር ተስማምቼ በሚሰጠኝም ተልእኮ ሁሉ ልተማራ ቃል ገብቼ አባል የሆንኩ እንደመሆኔ መጠን የድርጅቱን ዓላማ ላከብር ዓላማውን ለማሟላትም ልታገል የህዝብንና የሀገርን ፍቅር በተግባሮቼ ልገልጽ የድርጅቱን ውሳኔዎችና ትዛዞች ላከብር ሀገራዊ ነጻነታችንና አንድነታችን ምልክት በሆነችው ባንዲራችን ፊት በድርጅቱ አመራር ፊት በሰማዕታቱ ገድልና የትግል ታሪክ ፊት በወገንኩትና በተሰለፍኩበት ህዝብ ፊት እነሆ ቃል ገባለሁ ብሎ ቃለ መሐላ ፈጽሞ የድርጅቱ አባል ይሆናል። ከዚህ ደረጃ ለመድረስ ደግሞ ብዙ ማንበብ፣ በድጋፍ ኮሚቴዎች በተግባራዊ ስራዎች መሳተፍ የግድ ነበር። ስለዚህ አባ የተጻፉ መጽሐፎች ብቅ ብቅ ማለት ጀምረዋል። እርሱም የሚያስብ ነው። ከዛሬ በግል እንጂ በቡድን ኢሃፓን አስመጥቶ የተጻፈ መጽሐፍ ስለመኖሩ አላውቅም። በግላቸው የጻፉ ደግሞ የሚያውቁትና የራሳቸው ገጠመኞችን ነው የነገሩን። ኢሃፓ ሆነው መጽሐፍ የጻፉ እንዳሉ ሁሉ የኢሃፓ ባለም ሳይሆን ግን በድጋፍ ሰጭነት ዘርፍ ስለነበረው ግንዛቤው የጻፈ ሰው መኖሩን አውቃለሁ። አንዳንዱ የጻፉት የኢሃፓን ታሪክ ነው ሲል ይሰማል። በርግጥ የጻፉት ስለ ኢሃፓ ያቅማቸውን ያህል ስለሚያውቁት ያህል እንደሆነ ግልጽ ነው። ግን ያ የኢሃፓ ሙሉ ታሪክ ሆኖ መወሰድ የለበትም። የኢሃፓ ታሪክ እንደ አገርና ህዝብ የገዘፈ ነው። አባይን በማንኪያ እንደማለት ነው። የኢሃፓ ታሪክ ገና አልተጻፈም። ድርጅቱ ታሪኩን ለመጻፍ ግን ቅድመ ሁኔታዎችን እያሟላ ስለመሆኑ የሚሰማ መልካም ዜና አለ። ዛሬ የኢሃፓ እድሜ 48 ዓመቱን ሊደፍን ተቃርቧል። አንዳንድ የኢሃፓን ስም ጠቅሰው የጻፉ ሰዎች በድርጅቱ የቆዩበት ዘመን ጥቂት ነው። እነሱ በቆዩበት ጊዜያቸው ያደረጉትን ወይም በዚያን ወቅት የሰሙትን ነው የጻፉት። ከድርጅቱ ከወጡ በኋላ ስለ ድርጅቱ ሊያውቁ የሚችሉት ከኢንንቶቹ የዘለቀ የማያውቁትን ሊጽፉ አይችሉም። የሞከረው ግን መጽሐፋቸውን የውሸት መነጋገር ያደረጉትን ጸሐፊዎች ድርጅቱ ተገቢና እውነተኛ ታሪክ አለ መጽሐፋቸውን ሲነግር ቆይቷል። አቁ በመነገሩ ተፈደብን ያለኛ የኢሃፓን ታሪክ የመጽሐፍ መስ የላችሁም ተባልን ሲሉም የተሰሙ ሰዎች አሉ። የኢሃፓን ታሪክ ለመጻፍ የግድ የኢሃፓ አባል መሆን አይገባም የሚሉ ጸሐፊዎችንም አስተውለናል። አባባላቸው እውነተኛ ገጽታ ለመስጠት የሚያቀርቡት ምክንያት ግን አንካሳ መሆኑን ይሰጣል። በርካታ የታሪክ ተመራማሪዎች የተለያዩ የጣሊያን ወረራ ጦርነትን የሚተርኩ መጽሐፎችን አንብበው ስለ አድዋ ጦርነት የጻፉ አሉ ይላሉ። የሚያግባባን ሀቅ ነው። ይህ ማጣቀሻ ግን ወደ ኢሃፓ ታሪክ መጽሐፍ ሲመጣ አይሰራም። የማይሰራበት ምክንያት ደግሞ ድርጅቱ ሙሉ ታሪኩን እስከ አሁን ድረስ ባለመጻፍ አንባቢው አንብቦና ተመራምሮ ስለ ኢሃፓ ለመጻፍ እድሉ ገና አልተመቻቸለትም። ደግሞም ኢሃፓ ድርጅታዊ ስራውን የሚያካሂደው በህቡ በመሆኑ ለመጽሐፍ ጸሐፊዎች አመች አይደለም። ድርጅቱ የራሴን ታሪክ ራሴው መጻፍ አለብኝ ቢል ትክክለኛ እንጂ ስህተተኛ አያደርገውም። ደግሞ ተራስ በላይ ንፋስ አይደል የአዋቂዎች ዘይቤ? እውነታውን መናገር መብት መሆኑን ብቀበልም ሀሰት ማውራት መብት ይሆናል የሚል የበጎች እምነት የለኝም። ሀቅ የሚያስመሰግነው ያህል ውሸት ደግሞ ዋጋ ያስከፍላል። በጻፉት መጽሐፍ ላይ ሂሱ ከበረታ ህዝቡን ያንቀሳቀሰብኝ ውሸት ጽፍ ያለው ወይ ብለው ራሱን ይጠይቁ። ስለ ኢሃፓ ሲነሳ የአንጃ ጉዳይ መነሳቱ የማይቀር ነው። ብዙ ሰዎች የአንጃ ትርጉም ባይጠፋውም በኢሃፓ ውስጥ ስለተከሰቱት አንጃዎች ግን የተዘባረቀ ሀሳብ ነው ያለው። ስራ ቢያስፈታም ሰው ስለ አንጃ ተገቢ ግንዛቤ እንዲያገኝ ማድረጉ ደግሞ የግድ እንደሆነ ይረዳናል እንጂ የኢሃፓ ብቸኛ ባህሪው ሳይሆን በርካታ ድርጅቶችም ውስጥ የሚከሰት የፖለቲካ ሂደት ነው። በሜዳ የነበረውን ብተና ለማውራት ሌላ ቀጠሮ እንያዝና ስለ ሁለቱ አንጃዎች መሰረታዊ ግንዛቤ መስጠቱ ተገቢ ይሆናል። ለንባባችን እንዲያመች አንጃ አንድና አንጃ ሁለት ብለን እንለያቸው። አንጃ አንድ ከፋሽስቱ ደርግና መኢሶን ጋር መስራት ይቻላል ብሎ አምኖ ድርጅቱን ለመበተን ታግሏል። በ1960ዎቹ ማብቂያ አካባቢ ብቅ ያለው ለፋሽስቱ ደርግና ለመኢሶን ታማኝነቱን ለመግለጽ ሲል አያሌ ብርቅዬ የሀብታን ልጆች መስዋዕትነት እንዲከፈል አድርጓል። ማለትም አጋልጦ አስፈጅቷቸዋል። አንጃ አንድ ያቀረበው የአብሮ እንስራ ልመናው በፋሽስቱ መሪ በመንግስቱ ኃይለማርያም ግን ሳይሳካለት ባክኖ ቀርቷል። አንጃ ሁለት ጉደኛ አንጃ ነው። አይናችሁን አላይም ብሎ ግን ስማችንን ሰርቋል። አንዴ ኢህአፓ ዲሞክራሲ፣ ሌላ ጊዜ ደግሞ ኢህአፓ አንድነት ሲልም የተበላሸ ቁመናውን ለማጥፋት ባጅቷል። ልክ እንደ ቀዳሚው አንጃ ይህም አንጃ ሁለት ከመለስ እግር ስር ለመነጠፍ አፌዴቤት በመጻፍና ስንት ደም የተከፈለበትን የህዝብ ትግል የተሳሳተ ነበር በማለት ልመና አቅርቧል። ወያኔ ከቁም ነገርም አልከተታቸውም ነበር። ከመንግስት አብሮ ለመስራት በመቋመጣቸው ሁለቱም አንጃዎች ተመሳሳይ አቋም ነበራቸው። አንጃ አንድና አንጃ ሁለት በፖለቲካ ሚዛን ላይ ሲቀመጡ ከባድ ሚዛን የሚያነሳው አንጃ አንድ እንደሆነ ብዙዎች ይናገራሉ። ምናልባት ይህ የፖለቲካ ሚዛን ሁለቱን አንጃዎች ያራራቃቸው ይሆናል ማለት ነው። ጠቅለል ወዳ ለመደምደሚያ ስናመራ በድርጅት መሃል በመሰረታዊ አቋም ልዩነት ሲፈጠር የግድ አንጃ መቀፍቀፍ አይቀርም። ሁለቱም አንጃዎች ከእናት ድርጅታቸው የተለዩት መሰረታዊ የሆነውን መመሪያ ወይም ፕሮግራም ሲክዱ ነው። አንዳንድ ውሸት የሚወዱ የፖለቲካ አመለካከታቸው የተንሸዋረረባቸው ግለሰቦች በኢሃፓና በአንጃው መካከል ልዩነት የለም ሲሉ ተስተውሏል። አንጃ ሁለት ከዋናው ከኢሃፓ ጋር ተለይቶ ሲወጣ ሳያድሩ ደግሞ እንኳን ዘንቦብሽ ሆኖ ተሰነጣጠቁ። 5-7 የሚሆኑት በደብዳቤ አባረሯቸው። መፈርጠጥ የለመዱትም ወጣንም ሳይሉ ከዷቸው። ወደ 20 ሰዎች የነበሩት ኢሃፓ ዴ በመጨረሻ አንድ ወንበር አንድ ኮምፒውተር ይዞ ሊፎክር ሲንጠራራ አስተውለናል። በቸር ያገናኘን አካሄድ አወቀ።
ሰላም ጤና ይስጥልኝ፣ እንደምን ሰንብታችኋል? ውድ ፍኖቶችና በመላው ዓለም የምትገኙ በየሳምንቱ የሚተላለፈውን የፍኖተ ደብዳቤዎች አምድ አድማጮች በሙሉ፣ ውድ አድማጮች ሆይ፣ የነቶሎቶሎ ቤት ግድግዳው ሰንበሌት የሚል አባባልን ተመርኩዤ ይህ ምርጫ ወከባና ጥድፊያ ለመሆኑ የት ለመድረስ ነው? በዛ ላይ ደግሞ አገሪቱ በአራቱም አቅጣጫ የመንግስት ሽፋን የሚደረግላቸው ሽብርተኞች ከምንጊዜም በላይ በያለበት እንደ አሸን ፈልተው ባሉበት ሁኔታና የሁሉን አቀፍ ጊዜያዊ ህዝባዊ መንግስት ጥያቄዎች ተዳፍኖ በቀረበትና ያ ሁሉ ጦስ እንዳለ ሆኖ የውጭ ጠላቶችም ከውስጥ ጠላቶች ጋር የመንግስትን ምስጢራዊ አጋርነት መከታ በማድረግ አብሮ በተባበሩበት ሁኔታ ግልጽ ሆኖ ሳለ ታዲያ የምን ምርጫ የሚል ሙዚቃና ከበሮ መደለቅ አስፈልጊ ሆነ? መልሱ ለኔ እንደሚመስለኝ ያችን የውሸት ተመረጥኩ ሴራ ውጤት ተቀበልኩ ለማለት ካልሆነ ሌላ ተአምር እንደማይሰራ አላማውና አያያዙም ያው ከመለሰና ከመንግስቱ የተሻለና የተለየ ይሁን አይሁን ለማየት በጣም ጓጉተናል። የመንግስት ህዝቡን ከመልካምነትና ከኢትዮጵያዊነት ወደ መንደርተኝነት እንዲያዘነብል በጎጠኝነት እየሰራ ሲሆን ምንም እንኳን ያ ትውልድ የዲሞክራሲ ጭላንጭል ተዳፍኖበት ከአንዱ ትውልድ ወደ ሌላው ትውልድ ካለምንም የለውጥ ብርሃን የማይታይበት ዓለም እንደ እንስሳ በተለምዶ ከዛሬ የተሻለ ነገን ይተካል ስንል ከባሰው ወደ ማጡ እየገባን በሐሳብና ከእጅ ወደ አፍ ኑሮ ብለን ተያይዘናል። ህዝብ እንኳን ይቅር ባይ ስለሆነ ይቅር ሊል ይችላል። ነገር ግን ከይቅርታ በጣም ይራቀ በአገር ላይ ከፍተኛ ክደት የሰራ ሁሉ ዛሬ እስር ቤት ገብቶ በደል ተፈጸመብን፣ ፍርድ ቤቱም የኛን ጉዳይ በፍትሃዊ በሆነ መንገድ ይይልን የሚሉ ታስሮም ያልበረደላቸው ቅንጡ ቅምጥል እስረኞች የታሰሩበት ምክንያት ረስተው ወይም
አውቀው ያ የፍትህ አለ ይያሉ ሲወተውት ይደመጣል። ለነገሩ አሳሪውም ሆነ ሳሳሪው ከሳሹም ሆነ ፈራጁም እዛው በዛው ስለሆነ የበደሉትን ያህል ፍርድ ያገኛሉ ባንልም እኛ ዛሬ እዚህ ላይ ቆመን ትናንት ግፈኞቹ ወደ በአውራምሯቸው ስናስተውስ ትናንት ለሀገሩ ለህዝቡና ለዲሞክራሲ ብለው ሲታገሉ የነበረው ኢሃፓ ወይም ስሙን መጥራት የማይፈልጉ ክፍሎች ያ ትውልድ ይያሉ የሚጠሩት ራሱ ኢሃፓ በደርግም ጊዜ ይሁን በወያኔዎቹ አገዛዝ ዘመንም ይሁን አሁን በእስር ቤትም ሆነ በውጭ ያሉትን አንድም ቀን ፍትህና ዲሞክራሲ ለህዝብ ከመአለት በስተቀር ተሳስቶ እንኳን አንድም ቀን ተበደልን ተገደልን ድረሱልን ብለው ፍርደ ገምድልን አሳሪዎችና አገዳዮችን ተማጽኖ ያወቀን ሞትም ቢሆን ተቀበለው እስከመጨረሻው ሰዓት ድረስ ትግሉን ይቀጥላሉ እንጂ እንዳሁኖቹ አግራፊዎች ፍትህ አለመኖሩን ይያወቁ ያ የፍትህ ያለ ይያሉ ግዴና አባክኑ ለአሁኖቹ ትውልድ ትምህርት ይሆናል ብዬ መገምተውም ነጥብ ቢኖር የብዙዎቻችሁ አባትና እናት ሲበዛም ማያት የዛ ትውልድ አባል የነበሩ ስለሆነ ሳልጠራጠር ያ ትውልድ ምን ያህል ቆራጥና ጀግና ትውልድ እንደነበረ ታሪክ አንብበህ ወይም አባትና እናትን ጠይቀህ ትረዳ ዘንድ እያሳሰብኩ ከዚህ በበለጠ ስለ ኢትዮጵያ ማወቅ ካስፈለገ ፍኖተ ዴሞክራሲ ራዲዮን አዘውትሮ ማዳመጥ ይጠቅማል። ይህ ራዲዮ በእውነቱ የሀገር ፍቅር ትምህርት ማዕከል ነው ማለት ይቻላል። ዘውትር ጊዜ ወስዶ ፍኖተ ዴሞክራሲ ራዲዮን ብናዳምጥ ራሳችንን በሀገር ፍቅር ታሪክ ገነባን ማለት ነው። ከዚህ ጋር ያያይዤ አድማጮችን ላሳስብ የምፈልገው ጉዳይ ቢኖር ይህ ራዲዮ ሁላችንም እንደምናውቀው ሁሉ በአንዳንድ አገር ወዳድ ወገኖች ድጋፍና እርዳታ እንዲሁም በአባሎቹ መዋጮና ሞራል ጭምር የሚንቀሳቀስ በመሆኑ በተለይ በአሁኑ ሰዓት ሁላችንም ብንሆን ያቀማችን የቻልነውን ያህል በመርዳት ብንተባበር ይህ ራዲዮ በኢትዮጵያ ጥራቶች ላይ ካሁን የበለጠ አቅም ኑሮት አጠናክሮ ማጋለጡን ይቀጥላል ኃይልና ጉልበትም ይኖራል ብዬ ገምታለሁ። የህዝብና የሀገር ጥላቶች እያሳደደ ያሳፍራል። በውሸትና በእብሪት ተነርቶ ተራራክለው ማንም አይነካንም ባዮችንም በህዝብ ፊት እንደ በረዶ እስከሚቀልጥ ድረስ ያጋልጣቸዋል። አሁን ስልጣን አለን ብለው የሚኮራሩትንም ሁሉ ውሸታምነታቸውን ለህዝብ ያጋልጣል። የሚጠብቃቸው ከዚህ የባሰ እንጂ ያነሰ እንደማይሆን እነሱም ያውቁታል። ለዚህ ወንጀል ዋና አቀናባሪ ራሱ እልማ አህመድ በቅንፍ አብይ ሲሆን ይህ ከሃዲ አገር ወዳድ ኢትዮጵያውንም ወይንም ተላላ ወገኖችን ማለት ይቀላል። ሰውየው ገና መሪ ተብሎ መሪ ሳይነካ እስከውለን አዝረን ይሻላል ሳይሉ ድጋፍ በድጋፍ ሲያደርጉ እሱ ግን ይህን ህዝብ እንደሞኝ ቆጥሮ በኦነግና በሻዕቢያ ጎዳና መጓዝ ምርጫዬ ነው ብሎ ህዝቡን እየደገፈው ያለው እሱ ግን በገጠር በአገር ጥላቶች ተወሽቀው ያንን የሚወደውን ህዝብ ከልብ አሳዝነዋል። በእውነት ሱነተኛ መሪ ቢሆን ኖሮ ኢትዮጵያን ለማዳን ምርጫ ተብየውንም ማሰብ የለበትም ነበር። የሱ ዓላማ ዛሬ ግልጽ እየሆነ መጥቷል። ዓላማው የአንድነት ኃይሎችን አዳክሞ ከ40 ጊዜ በላይ የሰለጠኑትን የኦሮሚያ ልዩ ኃይል በበላይነት የምትመራ ኢትዮጵያን መሰረት ለማለት ሽር ጉድ ሲል ይታያል። የግን የሚያቀባብር እንጂ የሚያከባብር አካሄድ አይደለም። ጉድና ጅራት ከወደ ኋላ ነው እንደተባለ ሁሉ የአብይ የሽመልስ የኦነግ የሻዕቢያ የብልጽግና ሴራ ሚስጥር በይፋ ግልጽልጡ የወጣለት የሚፈጠረው ቀውስ ለኢትዮጵያና ለጠረ ኢትዮጵያን ለአንድም ለሁሉም ይለያል። እኛ ኢትዮጵያን ከእንግዲህ ወዲህ እኛ ስለ ሀገራችን የምንኖር ተስፋ ቢኖር ከእግዚአብሔር እንጂ ማንም ከጎናችን የለም። ዛሬ እኛ ኢትዮጵያውያን ከዘመናት በኋላ ጠላቶች ዙሪያችን ብቻ ሳይሆን ውስጣችንም ድረስ ገፍቶ ከቦናል። መካከለኛው ምስራቅ ሀገሮችንና ምዕራባውያን ይዞ እናት ሀገራችን ለመበታተን እየተዋጉ ናቸው። ውጊያው ጥላቻው ያተኮረው ከጎሳ አማራን ከቃላት አንድነትን ከድርጅት የሃፋን ከሃይማኖት ኦርቶዶክስን አገር ወዳድ ወገኖችንና ብዙ ያልተነገሩ ምስጢራዊ ምክንያቶችን ደማምሮ ኢትዮጵያን ችግር ላይ ለመጣል የነበራትን ታላቅ ታሪክ አጥፍቶ የነሱን የመሰለች አገር ለመፍጠር የሚያደርጉት ርብርቦሽ ከውስጥ ጌንጦች ጋር የተሸረበ ሴራ ሲሆን ይህንን ደባ ጌታ ደግሞ ደጋግሞ አክሽፏል። አገራችን የጠላት መፈንጫ ሆና ህዝቦቿም ተሸንፈው አዝኑ አንገቱን ደፍቶ ለማየት ለሚፈልግ ሁሉ ኢትዮጵያ አምላክ መልሳለው ኢትዮጵያ አምላክ መልሳለው እሱም እግዚአብሔር እንጂ ዘርግቶ ልባዊ ሆነ ጸሎት የጌታን እርዳታ መጠየቅ ብቻ ነው ኢትዮጵያ እጆቿ ወደ እግዚአብሔር ተዘረጋለች ተብሎ የተጻፈውን ቃል ሲፈጸም ከዚህ ቀደምም አይተናል አሁንም ጌታ ሆይ አሁንም በተባበሩት በኢትዮጵያ ጸሎቶች ላይ የምታሳየን ተአምር ለማየት እንጸልያለን ኃይልና ብርታት ያንተናትና አጋስ ኢትዮጵያ ጸሎቶች በውስጥም ሆነ የውጭ አንድ ሳንቲም ሁለት ግርታው ስለሆኑ ጌታ አንተ ተፋረዳቸው ከዚህ በበለጠ ስለ ግብጾች በትንቢት ኢሳይያስ ምዕራፍ 19 ላይ ስለ አባይ ወንዝ በዝርዝር ተጽፏል ለምሳሌ አይል ወንዞች ይደርቃሉ ግድቦችም ባዶ ይሆናሉ አሳጥማጆችም ሥራ ይፈታሉ በግብጽ ምድር በረሃና እርስ በርስ ልቂት ይሆናል ሲል ትንቢት ኢሳይያስ ላይ ይነገራል እንግዲህ ይህን ሁሉ የሰረዱ ግብጾች በአገራቸው ይህ ትንቢት እንዳይፈጸም ከውስጥ አጋሮቻቸው ጋር ሆነው ሌትና ቀን እየሰሩ በየምክንያቱ ሴራ እየተነሰሱ ሲሆን በመጨረሻም ላይ አሸናፊውን የሚያውቅ ራሱ ፈጣሪ ብቻ ነው ሲሉ ይህን ደብዳቤ ያደረሱልን አቶ ማሲንቆ ጉልማ ከቶሮንቶ ካናዳ ናቸው።
ለተወደዳችሁ የፍኖተ ዲሞክራሲ አዘጋጆች እንደምን ከርማችኋል ላለሁ ኢትዮጵያ ሀገራችንን ለፍርሻ ዜጎቿን ለአሰቃቂ እልቂት ማን ነው የዳረጋቸው የሚል ጥያቄ ቢነሳ የባዕድ ኃይላትና አገር በቀል ካህዲዎች የተባበረና የተቀናጀ የረጅም ጊዜ ሥራ ነው ይባል እውነት እንጂ ሐሰት ባያ ይገኝም ውሸት ሲደጋገም እውነት ይመስላል እንዲሉ ሆነና ጠላቶቻችንን ማወደስ ወይም ከእግራቸው ስር መነጠፍ ክህደት መባሉ ቀርቶ ስልጣን ፖለቲካስ ከመባል ደርሷል ከሰሞኑ የአሜሪካን በኢትዮጵያ እንደፈለኩ ገብቻ ቦካለው ባይነትን አሜሪካንን ለቀቅ አርጓት አሜሪካ ለኢትዮጵያ መልካም እንጂ መጥፎ አትመኝም በኢትዮጵያዊ ወኪሎቿ እየተበራከቱ መምጣታቸውን ስሰማ አዘንኩም አፈርኩባቸው ስለ እውነት እንነጋገር ከተባለ የአሜሪካ የስለላ ሰዎችና ፖለቲከኞቿ ከሁለተኛው የዓለም ጦርነት በኋላ ለኢትዮጵያ መሰሪ ሴራ ሲሸርቡ እንጂ መልካም የሚባል ነገር በተለይም በችግሮቿ ጊዜ ሲደርሱ አልታዩም በፖለቲካና ኢኮኖሚ ጥቅማቸው ሲሯሯጡ መመልከት ለኢትዮጵያና ዜጎቿ እኩል ተጠቃሚነት ተሯሯጡ ማለት አይደለም እንዲያው አሜሪካንን መጠየቅ የሚችል የህግ አግባብ ቢኖር በኢትዮጵያ ጉዳይና በሷ ሳቢያ ለወደመ ንብረትና የሰው ህይወት የጉዳት ካሳ ከፋይ ነበረች የግል ድምዳሜ ነው ሌላ ሌላውን ትተን በ1983 ዓመተ ምህረት መለስ ዜናዊ በ2010 ዓመተ ምህረት የዛሬውን ኮሎኔል ወደ ስልጣን ማን ያወጣብን ብሎ መጠየቁ ይገባል መለስን ወደ ስልጣን በማውጣት ኤርትራን አስገነጠሉ ኢትዮጵያና ኢትዮጵያዊነት ላይ ከኋላ ሆነው እንደውሻ ጃዝ ይያሉ እርስ በርስ አባሉን አጫረሱን መለስ ዜናዊና አገዛዙ ዳግም ላይ መለስ ተንኮታክቷል እርግጥ ነው የዛሬውን አሜሪካ ለውያኔ ከመጣሰማው ጩኸት አንጻርና ተኮሎኔሉ የለየለ ጸረ ኢትዮጵያ ከመሆኑ አንጻር ስንመለከታቸው መጠራጠሩ እንደተጠበቀ ሆኖ ዳያስፖራዎችና አገር በቀል ካህዲዎች በማወቅም ሆነ ባለማወቅ ስለ ኮሎኔሉ ኢትዮጵያዊነት ጩኸት እጅግ የተሳሳተ መሆን ብቻ ሳይሆን አሳፋሪ ነው በእነዚህ የኮሎኔሉ የሶስት አመታት የህዝብ ልቂት ጀርባ የኮሎኔሉ አገዛዝና ራሱ ማለበት ሲባሉ መስማት ለተሳናቸው በዚህ ወር በማጀቴ ባጣዬ በጆሃና በሽዋሮቢት የተስተዋሉ ጸረ አማራ ዘመቻዎችን ከተመለከቱ በኋላ የበለጠ በርግጥም ኮሎኔሉ በዘርና በደም የተጨማለቀ ነው ከሚል ድምዳሜ ደርሻለሁ ዘመቻው ያቅርቦት አይነቶች የእቅድ አወጣጡና ትግበራው በመንግስት እጅ ያለበት መሆኑን መካድ በፍጹም አይቻልም ይህ ወረራ ከመፈጸሙ ከሶስት ቀናት በፊት በአካባቢው የነበሩ መከላከያና ልዩ ኃይል በትዕዛዝ እንዲወጡ ተደረገ ከሶስት ቀናት በኋላ ወረራው ተፈጸመ በከሚሴ ልዩ ዞን ውስጥ ወታደራዊ ስልጠና የሚወስዱ የኦሮሞ ዘረኛ ቡድኖች ስለመኖራቸው መረጃው የለም አይባልም እንኳንስ መንግስት ነኝ የሚለው ቀርቶ ህዝብ የሚያውቀው እውነት ነው ከዚህ በተጨማሪ ወራሪ ኃይሎቹ አምቡላንስና የወታደር ማክ መኪናዎች አሏቸው የወራሪው ኃይል አባላት አካላዊ ቆመና ለትግል ወደ በረሃ ይወጡ አይመስሉም። እየተቀለቡ በንክብካቤ የከረሙ የመንግስት ቀልቦች ለመሆናቸው የፊታቸው ወዝ በደንብ ይናገራል። በሌላ በኩል ሁኔታውን ለማብረት ወደ አካባቢው እንዲገባ በተለይም ከወደ ደሴ አቅጣጫ እንዲመጣ የተደረገው መከላከያና ልዩ ኮማንዶ ጦር በወቅቱ እንዳይደርስ የተደረገበት ተጽዕኖ መንግስታዊ ትዕዛዝ እንጂ ሌላ የሚባል አይደለም። ከዚህ በተጨማሪ ይህን ወራሪ ኃይል ጉዳት እንዳይደርስበት የመጣው ጦር እርምጃ እንዳይወስድበት የተደረጉ ሙከራዎች ሁሉ በአይኔ የተመለከትኩት ስለሆነ ለኔና ለአካባቢው ህዝብ የኮሎኔል አገዛዝ እጅ የለበትም ብሎ ማሳመን የሚችል ምንም አይነት ተአምር መፍጠር አይቻልም። ኮሎኔሉ በአገር ውስጥ አንድ የጥፋት ድግስ አዘጋጅቶ ከሀገር መውጣት ወይም በሌላ ተግባር መጠመድ የተለመደ የመሆኑን ያህል በዚሁ መከራ ወቅት እሱ የመዝናኛ ቦታና መዝናኛ ግንባታ ሲማስን መክረሙንም ሰማነው አየነው። ስለዚህ ከሰሞኑ በማጀቴ በካራቆሬ ባጣዬ በጆሃልና ሸዋሮቢት አካባቢ ለተፈጸመው የጥቃት ዘመቻ ኦነግ ሸኔ ኦፌኮ የወያኔ ተልእኮ አስፈጻሚዎች ነፃናቸው ባንልም አስተባባሪያቸውና ትዕዛዝ ሰጪዎቻቸው ኦዴፓዎች መሆናቸውን አንጠራጠርም። ማየት ማመን ነውና ሁኔታዎችን ሁሉ በጽሞና ተመልክተናል ገምገመናል። መንግስታዊ ጥቃት ነው የተፈጸመብን። በዚህም በመተከል በወለጋ ባሩሲ በባሌ ባህረር ወዘተ ለተፈጸመ ጸረ አማራና ጸረ ኦርቶዶክስ ተዋህዶ የጥቃት ዘመቻዎችና ጨፍጨፋዎች ኦዴፓ ብልጽግና ከነ ኦነግ ሸኔና መሰል ዘረኞች የበለጠ እንጂ ያነሰ ድርሻ የለውም ከሚል ድምዳሜ ደርሻለሁ። አገዛዙ በአማራው ላይ በተለያዩ ቦታዎች ጥቃቶችን በመፈጸምና በማዋከብ አንገቱን እንዲደፋ የማድረግ የተቀናጀ ሴራ አካል ነው። በመጨረሻም ለአማራውና ኢትዮጵያ ሀገር ለሚል ዜጋ ሁሉ ኮሎኔሉ ከነስባት ወይም መንግስቱ ኃይለማርያም የተለየ አይደለም። እዚህ አንጻር በአገር ቤት አሽቃባጮች የአውሮፓ አሜሪካ አውስትራሊያ ብራቮ ኮሎኔል ከንቱ ጩኸት ይልቅ ኮሎኔል ባስቸኳይ ሁሉን አሳታፊ ለሆነ ሽግግር መንግስት አስረክብ ትግል ቢቀድም ኢትዮጵያም ትድናለች፣ ህዝቧም ለሰላማዊ ህይወት ይበቃል። ተፋፋይና ዘረኞችን ተባብረን እንታገላቸው ያለ ጥርጥር እናቸንፋቸዋለን ሲሉ ደብዳቤያቸውን ያደረሱን ሙላቱ ተሾመ ከአጣዬ ናቸው።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Yeah, you're the best.